ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምረ። ቁጥራቸው 75,000 የሚደርስ የቀድሞ የተዋጊዎችን በማሰናበት ሥራ እንደሚጀምር የተሐድሶ ኮሚሽን አስታወቀ።
አጠቃላይ ግምቱ በዚህ ሁለት ወር የዝግጅት ሥራዎችን እየሰራን ከቆየን፣ የሀብት ማሰባሰብ ሥራው እያካሄድን ከቆየን ከሚቀጥለው ሁለት ወራት በኋላ የመጀመሪያ ዙር ትግበራ ለማካሄድ ሀሳቡ አለን። ቅድሚያ የሚሰጣቸው ከቀድሞ ተዋጊዎቹ አካል ጉዳተኞች፣ ሴቶች፣ እነዚህ ሴቶች የወለዷቸው ሕፃናት ለእነዚህ ቅድሚያ እንሰጣለን ነው።
የተሐድሶ ኮሚሽኑ ምክትል ኮሚሽነር ተስፋለም ይደጎ ናቸው የሰማችኋቸው። ሙሉ ዘገባው በዕለቱ አብይ ርዕስ ዜናውን ተከትሎ ይቀርባል። በደንበል ሐይቅ የሞተር ጀልባ እገዳ የዝዋይ ደሴት ነዋሪዎች መቸገራቸውን አመለከቱ የሚለው ሌላው ዘገባችን ነው። ሐሙስ ግንቦት 8 2016 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አስማማው አየነው ለሰዓቱ የዓለም ዜናዎች ተሰይመዋል። ጽዮን ግርማ ዋና አዘጋጇ ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። የቴክኒክ መሐንዲሳችን ኤልያስ አስማረ፣ ኔልሰን ሎፔዝ ደግሞ ለምህንድስናው ተሰይመዋል። አሁን በቀጥታ ወደ ሰዓቱ የዓለም ዜናዎች ነው የምናምራው። መልካም ምሽት።
ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ በድጋሚ እንደምን አምሽታችኋል። የሰዓቱን ዜናዎች የማቀርብላችሁ አስማማው አየነው ነኝ። በዜናሪው ዜናዎቻችን በሱዳን የተደቀነው የራብ ቸነፈር አደጋ እየተባባሰ ነው ስለመባሉ፣ ፕሬዚዳንት ፑቲን ቤጂንግ ላይ ከፕሬዚዳንት ሺ ጋር እየመከሩ ስለመሆኑና ሌሎች ዜናዎችን አካተናል። ወደ መጀመሪያው ዜና ሳልፍ፣ ጦርነት በተጎዱት የሱዳን አካባቢዎች ቁጥር ወደ 5 ሚሊዮን በሚጠጋ ሕዝብ ላይ የተደቀነው የራብ ቸነፈር አደጋ ከእለት ወደ ዕለት እየተባባሰ ነው ሲል የዓለም የምግብ ፕሮግራም አስጠነቀቀም። በዚህ ሳምንት ሱዳን ጎብኝቶ የተመለሱት የዓለም የምግብ ፕሮግራም ምክትል ዋና ስራ አስኪያጅ ካርል ስካው ትናንት ረቡዕ ባወጡት መግለጫ የረሃብ ሁኔታ በፍጥነት እያሽቆለቆለ መሆኑን አመልክተዋል። የከበደ ቸነፈር አፋፍ ላይ ለሚገኘው ህዝብ የሰብአዊ ረድኤት ተደራሽነት እናመቻቻለን ብለው ቃል የገቡት ወገኖች በሙሉ አሁኑ በተግባር ሊተረጉሙት ይገባል ሲሉም አሳስበዋል። ዳርፉርና ኮርዶፋን አካባቢ የክረምቱ ዝናብ ወቅት ገብቶ መንገዶች ከመዘጋጋታቸው በፊት የምግብ አቅርቦት ለማከማቸት ያለው የጥቂት ሳምንታት ጊዜ ብቻ መሆኑን የዓለም የምግብ ፕሮግራም ባለሥልጣኑ መግለጫ አስጠንቋል። ገበሬዎችም ዝናቡ ከመጀመሩ አስቀድሞ ደህንነታቸው ተጠብቆ የእርሻ መሬታቸው ደርሶ መዝራት እንደሚኖርባቸው አክለዋል። የዓለም የምግብ ፕሮግራም የውጊያው መቀጠል፣ የድንበር ኬላዎች መዘጋትና የፍተሻን የመሳሰሉ ችግሮች ቢኖሩም በአሁኑ ጊዜ 2.5 ሚሊዮን ለሚሆኑ ሱዳናውያን እርዳታ እያቀረበ መሆኑን ገልጿል። ይህ በእንዲህ እንዳለ በሰሜናዊ ዳርፉር ያለው ሁኔታ ባለፉት ሳምንታት እየተባባሰ መሆኑን የተባበሩት መንግስታት ድርጅት በማስጠንቀቅ ላይ ነው። ባለፉት ቀናት የፈጥኖ ደራሽ ኃይሉ ተዋጊዎች ዋና ከተማ ኤልፋሽር ወደሚገኙት የሱዳን የጦር ሰራዊት ኃይሎች መገስገስ መጀመራቸው ዘገባዎች አመልክተው ከተማ ያሉት ከ800,000 በላይ ሲቪሎች አደጋ ላይ እንዳሉ ገልጸዋል። ባለፈው ሰኞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቴሬሽ ተፋላሚ ወገኖች በአስቸኳይ ውጊያውን አቁመው የተኩስ አቁም ድርድሩ እንዲቀጥሉ ጥሪ አሰምተዋል። ዳርፉር ውስጥ በፈጥኖ ደራሽ ኃይሎች ያልተያዘች ከተማ ኤልፋሽር ብቻ ስትሆን የለየለት ውጊያ ከተቀሰቀሰ እንደ አውሮፓውያን አቆጣጠር 2000 በዳርፉር ውስጥ የአረብ ጃንጃዊድ ታጣቂዎች በዛግዋ፣ ማሳሊት፣ ፉርና ሌሎች የሚያረብ ያልሆኑ ጎሳዎች ላይ የፈጸሙትን የዘር ማጥፋት የመሰለ ጭካኔ የተመላበት ጥቃት ሊደርስ እንደሚችልም ተመላክቷል። ኤልፋሽር ውስጥ በምግብ ጥረትና በዋጋው ማሻቀብ የተነሳ 330 ሺህ ሕዝብ ለከባድ የራብ ቀውስ መጋለጹን የተባበሩት መንግስታት ድርጅት አስታውቋል። የዩናይትድ ስቴትስና የኒጀር ከፍተኛ ባለሥልጣናት ስለ አሜሪካውያን ወታደሮች አወጣጥ ንግግር ጀምረዋል። አሜሪካውያን ወታደሮች ከኒጀር የሚወጡበትን መንገድ ለማቀናጀት የሚካሄደው የዩናይትድ ስቴትስና የኒጀር ከፍተኛ ባለሥልጣናት ውይይት ተጀምሯል። በዩናይትድ ስቴትስ የመከላከያ ሚኒስቴር የልዩ እንቅስቃሴዎችና የመለስተኛ ግጭቶች ጉዳይ ረዳት ሚኒስትር ክሪስቶፈር ሜየር እና የጋራ ኃይሎች እድገት ዳይሬክተር ሌተናንት ጄኔራል ዳቪን አንደርሰን ትናንት ረቡዕና ዛሬ ሐሙስ ኒያሚ ላይ ከአዲሱ የኒጀር መንግስት አባላት ጋር እየተወያዩ መሆኑን ሁለት የዩናይትድ ስቴትስ ባለሥልጣናት ለቪኦኤ ገልጸዋል። የኒጀር መንግሥት ትናንት በኤክስ የማኅበራዊ መገናኛ ገጹ ባወጣው መግለጫ እንዳስታወቀው ሁለቱ ከፍተኛ የዩናይትድ ስቴትስ ባለሥልጣናት ከወታደራዊ መፈንቅለ መንግሥቱ አባላት መካከል አንዱ ከሆኑትና የመከላከያ ሚኒስትር ሆነው ከተሾሙት ሌተናል ጄኔራል ሳሊፍ ሞዲ ጋር ተነጋግረዋል። የኒጀር የደህንነት ብሔራዊ ምክር ቤት አያይዞም ከዩናይትድ ስቴትስ ከፍተኛ ባለስልጣናት ጋር ስብሰባው የተጀመረው ኒጀር ከዩናይትድ ስቴትስ ጋር ያላትን የወታደራዊ ሰፈር ስምምነት ካወገዘችው ከሁለት ወራት በኋላ መሆኑን ጠቅሶ የወታደሮች አወጣጥ በጊዜ ገደቡ መሰረት ደህንነታቸው ተጠብቆ ስርዓት ባለው መንገድ እንዲከናወን የተቻለን ሁሉ እናደርጋለን ብሏል። ኒጀር ውስጥ ወታደሮች፣ ሲቪሎችና የኮንትራት ሰራተኞችን ጨምሮ 900 የሚሆኑ የዩናይትድ ስቴትስ ወታደራዊ አባላት ያሉ መሆኑን ስማቸው እንዳይገለጽ የጠየቁ የዩናይትድ ስቴትስ ባለሥልጣን ለቪኦኤ ገልጸዋል። የሚበዙት የአሜሪካ ወታደራዊ አባላት የሚወጡበት አኳን እስከሚመቻችላቸው ድረስ ከምድብ ጊዜያቸው በላይ እዚያው ኒጀር መቆየታቸውም ተመላክቷል። አምስት የእስራኤል ወታደሮች ሰሜናዊ ጋዛ ሰርጥ ውስጥ ከራሷ ከእስራኤል በተሰነዘረ ተተኳሽ መገደላቸውን ዛሬ እስራኤል የጦር ኃይል አስታወቀም። ወታደሮች የተገደሉት በተኩስ ልውውጥ መሃል መሆኑን ያመለከተው የእስራኤል የጦር ኃይል ሌሎች ሶስት ወታደሮችም መቁሰላቸውን አስታውቋል። በዚህ ጦርነት ባለፈው ጥቅምት ወር ከተጀመረ ወዲህ የሞቱት የእስራኤል ወታደሮች ቁጥር 273 መድረሱን ተገልጿል። ይህ በእንዲህ እንዳለ ጋዛ የባህር ጠረፍ ላይ የተጀመረው ጊዜያዊ ጭነት ማራገፊያ ግንባታ መጠናቀቁን የዩናይትድ ስቴትስ የጦር ኃይል አስታውቋል። ግንባታው መጠናቀቁ የሰብአዊ ረድኤት ወደ ጋዛ የሚያስገባ አዲስ መስመር ለመፍጠር እንደሚያስችል ተገልጿል። የዩናይትድ ስቴትስ ማዕከላዊ እዝ እንዳስታወቀው ሰብአዊ እርዳታ የጫኑ ተሽከርካሪዎች በቀጣይ ቀናት መንቀሳቀስ የሚጀምሩ ሲሆን የተባበሩት መንግስታት ድርጅት እርዳታውን የመቀበሉና ማከፋፈሉን የማቀናጀቱን ኃላፊነት ይይዛል። በተያያዘ ዜና ደግሞ የእስራኤል መከላከያ ሚኒስትር ዮአቭ ጋላንት ከሐማስ ጋር የሚካሄደው ጦርነት ካበቃ በኋላ ጋዛ ላይ ስለሚመሰረተው አዲስ አስተዳደር እቅድ አላወጡም በማለት ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ነቅፏቸዋል። ኔታንያሁ በበኩላቸው ሐማስ ድል ከመመታቱ በፊት እቅዱን ማውጣት ትርጉም የለውም ሲሉ ምላሽ ሰጥተዋል። ለእስራኤል ከሁሉም ከፍተኛውን የጦር መሳሪያ እርዳታ ለጋሽ የሆነችው ዩናይትድ ስቴትስ በበኩሏ ለግጭቱ ፍልስጤምና እስራኤል ጎን ለጎን የሚኖሩበት መፍትሄ በመስጠትና ጋዛንና ዌስት ባንክን የፍልስጤማውያን አስተዳደር ተጠናክሮ እንዲያስተዳድር ጥሪ አቅርባለች። ኔታንያሁና ገዢው የቀኝ ክንፍ ፓርቲዎች ጥምረት ይህን የመፍትሄ ሀሳብ አጥብቀው ይቃወማሉ። ኔታንያሁ ሐሙስ ጋዛ ውስጥ እስካለ ድረስ ወደፊት ስለሚኖሩ አስተዳደር ማውራት ትርጉም የለውም ብሏል። የመከላከያ ሚኒስትር ጋላንት በበኩላቸው ጋዛ ውስጥ ከተያዘ ወታደራዊ እርምጃ በኋላ ፖለቲካዊ እርምጃ መከተል እንዳለበትም አሳስበዋል። አድማጮቻችንና ተመልካቾቻችን የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የቻይናው ፕሬዚዳንት ሺጂንፒንግ የሁለት ቀናት የሥራ ጉብኝታቸውን ዛሬ የጀመሩት የሩሲያውን ፕሬዚዳንት ቭላዲሚር ፑቲንን ቤጂንግ ላይ ተቀብለው አነጋግረዋል።
በሩሲያና በቻይና መካከል ያለው ግንኙነት ሁኔታዎች የፈጠሩትን አጋጣሚ ተንተርሶ ያልተገባ ጥቅም ለማጋበስ የሚፈጸም አይነት ወይም በማንም ላይ የተነጣጠረ አይደለም። በዓለም አቀፍ ጉዳዮች ዙሪያ የምናደርገውም ትብብር ለዓለም መረጋጋት ከሚያግዙ ምክንያቶች አንዱ ነው።
ፑቲን ትላንት ከቻይና መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ሩሲያ በዩክሬን ጦርነት ጉዳይ ለመደራደር ዝግጁ ናት ብለዋል። ቻይና በአንጻሩ በዩክሬን ግጭት ገለልተኛ ነኝ ብትልም ሩሲያን በምጣኔ ሀብት፣ በፖለቲካና እንዲሁም በምታቀርባቸው መከራከሪያዎች ስትደግፍ የቆየች ከመሆኗን በላይ የሞስኮን ጥቃት ለማውገዝ ፈቃደኛ ሳትሆን ቀርታለች። ፑቲን ወደ ቻይና ያደረጉት የዛሬ ጉዟቸው ባለፈው መጋቢት ወር ለአምስተኛ ዙር የስልጣን ዘመን ከተመረጡ በኋላ የመጀመሪያ የውጭ ጉብኝታቸው ሲሆን በስድስት ወራቱ ጊዜ ውስጥ ቻይናን ሲጎበኙ የአሁኑ ሁለተኛቸው ነው። በሌላ በኩል የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ የሰላም እቅድ ያቀረቡ ሲሆን ስዊዘርላንድ በሚቀጥለው ወር ልታስተናግደው ለታሰበው ለዚህ የሰላም ንግግር ሩሲያ አልተጋበዘችም። ዩክሬን በእቅዷ መሰረት ሩሲያ በኃይል ይዛ ከግዛቱ የቀላቀለቻቸውን አካባቢ ጨምሮ ጦሯን ሙሉ በሙሉ ከሀገሯ እንድታስወጣ ትሻለች። ሩሲያ የዩክሬንን ግዛት በኃይል ለመቆጣጠር የወሰደችው እርምጃ የዓለም አቀፍ ማህበረሰብ ይሁንታ ያለማግኘቱ ይታወቃል። በተያያዘ ዜና የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ሩሲያ ድብደባ የምታካሄድበት የዩክሬን ሰሜን ምስራቃዊ ክፍለ ግዛት የምትገኘውን ሃርኪቭ ከተማን ዛሬ ሐሙስ እንደጎበኙ ገለጹ። የተጓዙት በክፍለ ግዛቱ ያሉትን ወታደራዊ ባለሥልጣናት ለማነጋገር መሆኑን ተናግረዋል። ዜሌንስኪ በማኅበራዊ መገናኛቸው የሃርኪቭ ሁኔታ እጅግ አስቸጋሪ ነው፣ ሆኖም በአጠቃላይ ሁኔታውን እየተቆጣጠር ነው ማለታቸው ተጠቅሷል። ባለፉት ቀናት ሩሲያ ሃርኪቭ ውስጥ በርካታ መንደሮችን መያዟን የተናገረ ሲሆን የሩሲያ ኃይሎች እየገፉ መሆናቸውን ዜሌንስኪ በቅድ የያዟቸውን በርከት ያሉ የውጭ አገር ጉብኝቶች እንዲሰርዙ አስገድዷቸዋል። የዩክሬን የጦር ኃይል ዛሬ ሐሙስ ባወጣው መግለጫ የሃርኪቭ ሁኔታ አሁንም የተወሳሰበ መሆኑን አመልክቶ ሆኖም ኃይሎቹ እያረጋጉት መሆኑንና በአንዳንዶቹ አካባቢዎች እየገፉ ያሉትን የሩሲያን ኃይሎች እየመከቱ መሆናቸውን ጠቅሷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሁለት ቀናት በፊት ዩክሬንን የጎበኙ ሲሆን ዩናይትድ ስቴትስ ሃርኪቭን ለመከላከል የሚያስችል የአየር ጥቃት መከላከያ እንድትለግስ ፕሬዚዳንት ዘሌንስኪ ጠይቀዋቸዋል። ብሊንከንም ባለፈው ወር ከተፈቀደው የ61 ቢሊዮን ዶላር ድጋፍ ጥቅል አካል የሆነ የ2 ቢሊዮን ዶላር ወታደር እርዳታ ይፋ አድርገዋል። በመጨረሻም ትላንት ረቡዕ በተደረገባቸው የግድያ ሙከራ በጥይት ተመተው የቆሰሉት የስሎቫኪያው ጠቅላይ ሚኒስትር ሮበርት ፊኮ ጉዳታቸው ለሕይወት የሚያሰጋ እንዳልሆነ የስሎቫክ መንግስት አስታወቀም። ጠቅላይ ሚኒስትሩ የተተኩሶባቸው የቆሰሉት ትናንት ከመንግስታዊ ስብሰባ ሲወጡ መሆኑ ተመላክቷል። የ59 ዓመቱ ፊኮ ባንስካ ቢስትሪካ ከተማ ውስጥ የሚገኘው ሩዝቬልት ዩኒቨርሲቲ ሆስፒታል ተወስደው የታከሙ ሲሆን ዛሬ ጠዋት ሆስፒታሉ በፖሊሶች ሲጠበቅ እንደነበረ የቪዲዮ ምስሎች አሳይተዋል። አጥቂው ጠቅላይ ሚኒስትሩን በአምስት ጥይት መቶ በአስጊ ሁኔታ ያቆሰላቸው ሲሆን ወደ ሆስፒታል ተወስደው ቀዶ ጥገና ሕክምና ተደርጎላቸዋል። ሃንዱሎቫ በተባለው የማዕከላዊ ስሎቫኪያ ከተማ ጠቅላይ ሚኒስትሩ ላይ የተኮሰው የሰባ አንድ ዓመት ሰው መሆኑን የአገሪቱ ዜና ማሰራጫዎች ተናግረዋል። የትንሽቱን ከተማ ነዋሪዎች በእጅጉ ያስደነገደውን ጥቃት ተከትሎም ከዓለም ዙሪያ ድርጅቱን የሚያወግዙ መግለጫዎች መውጣታቸው ተዘግቧል። አድማጮቻችንና ተመልካቾቻችን የምሽቱ የዓለም ዋና ዋና ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ።
አስማማው አየነውን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። ዛሬ ግንቦት 8 2016 ነው። በርከት ያሉ ቅንብሮችና ዘገባዎች ይዘናል። የምስልና ድምፅ አቀናባሪዎቻችን ግርማ ደግፋና ሲሳይ አሸናፊ ናቸው። ጽዮን ግርማ ናት ዋና አዘጋጇ። አሉላ ከበደ እስከ ምሽቱ አራት ሰዓት አስተናግዳችኋለሁ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ነው የምናልፈው። ወደ መቀሌ ይወስድናል። ሰባ አምስት ሺህ የቀድሞ ተዋጊዎችን በማሰናበት ሥራ እንደሚጀምር የተሃድሶ ኮሚሽኑ አስታወቀ። በትግራይ ክልል የቀድሞ ተዋጊዎችን አደረጃጀት በማፍረስ ወደ ሰላማዊ ኑሯቸው የመመለስ ሥራ ከሁለት ወራት በኋላ እንደሚጀምር ያስታወቀው የብሔራዊ ተሃድሶ ኮሚሽን በመጀመሪያው ዙር 75,000 የቀድሞ ተዋጊዎችን እንደሚያሰናብት አመልክቷል። በሌላ ዜና የብልጽግና ፓርቲና በህወሓት መካከል የተጀመረው የፓርቲ ለፓርቲ ፖለቲካዊ ውይይት በመቀሌ ከተማ ለሶስተኛ ጊዜ ትላንት ረቡዕ ተካሂዷል። ሙልጌታ ጽባህ ተከታትሎታል።
የቀድሞ ተዋጊዎች ትጥቅ የማስፈታት ወደ ማህበረሰቡ መልሶ የማዋሃድና የማቋቋም ሂደትን የማስጀመር ውይይት ባለፉት ሶስት ቀናት በመቀለ ከተማ መደረጉን ለአሜሪካ ድምፅ የገለጹት የኢትዮጵያ ብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ተስፋ አለሚህ ደጎም ከሁለት ወራት በኋላ በትግራይ ክልል የቀድሞ ተዋጊዎችን ወደ ማህበረሰቡ የመቀላቀል ስራ እንደሚጀመርም አስታውቀዋል።
ያገኘነው ሀብት በዙር ዲሞብላይዝ ለማድረግ አስበናል። እዞ 75,000 የሚሆኑ ከትግራይ ዲሞው ላይ ለማድረግ ታሳቢ አድርገን እየተንቀሳቀሰ ነው። አጠቃላይ ግምቱ በዚህ ሁለት ወር የዝግጅት ስራዎችን እየሰራን ከቆየን የሀብት ማሰባሰብ ስራው እያካሄድን ከቆየን ከሚቀጥለው ሁለት ወራት በኋላ የመጀመሪያ ዙር ትግበራ ለማካሄድ ሀሳቡ አለን። ቅድሚያ የሚሰጣቸው ከቀድሞ ተዋጊዎቹ አካል ጉዳተኞች፣ ሴቶች፣ እነዚህ ሴቶች የወለዷቸው ህጻናት ለእነዚህ ቅድሚያ እንሰጣለን ነው።
በዚሁ የአንደኛ ዙር የቀድሞ ተዋጊዎችን የማሰናበት ሂደት ከአሁን በፊት በትግራይ ክልል ጊዜያዊ አስተዳደር ከቤተሰቦቻቸው ጋር እንዲቆዩ ተደርገው የነበሩት ከ50,000 በላይ የቀድሞ ተዋጊዎች እንደሚካተቱም አቶ ተስፋ አለም ተናግረዋል። በሀገር አቀፍ ደረጃ 371,000 የቀድሞ ተዋጊዎች መኖራቸውን ያነሱት ምክትል ኮሚሽነሩ ከእነርሱም 74% ማለትም 274,000 የቀድሞ ተዋጊዎች በትግራይ ክልል እንደሚገኙ ገልጸዋል። እነኚህ ያህል የቀድሞ ተዋጊዎች ወደ ቀድሞ ኑሯቸው ለመመለስ 750 ሚሊዮን ዶላር እንደሚያስፈልግ ቀደም ሲል በተደረገ ዳሰሳ መታወቁን አቶ ተስፋ አለም አውስተው ተጨማሪ ጥናት ግን እንደሚያስፈልግ አመልክተዋል። ከፍተኛ ገንዘብ ለሚጠይቀው የቀድሞ ተዋጊዎችን አደረጃጀት የማፍረስና የመበተን ስራ በሁለት ወራት ውስጥ በሀገር አቀፍና ዓለም አቀፍ ሀብት የማሰባሰብ ስራ እንደሚከናወን ምክትል ኮሚሽነሩ ጠቁመዋል።
ከፍተኛ የሆነ ሪሶርስ ችግር አለ። መንግስት ተሳታፊ በሚሆንበት አንድ የአገር አቀፍ የሀብት ማሰባሰብ የንቅናቄ ስራዎች እንዲሰሩ በአገር አቀፍ ደረጃ ሁሉም ኢትዮጵያዊ እንዲሳተፍበት በሚያደርግ መልክ የሀብት ማሰባሰብ ስራ እንዲካሄድ አጠቃላይ ክቡር ጠቅላይ ሚኒስትሩ በተገኙበት ደግሞ የፌንድ ሬዚንግ መድረክ እንዲካሄድ እቅድ ተይዟል። በሁለተኛ ደረጃ በዓለም አቀፍ ደረጃም ተመሳሳይ መድረክ እንዲካሄድ ኢትዮጵያ ውስጥ የሚገኙ የዩኤን ኤጀንሲስ፣ የዓለም ማህበረሰብ ተወካዮች፣ ተቋማት፣ ባለድርሻ አካላት ደግሞ ሌላ መድረክ እንዲካሄድ።
የውጭ ጉዳይ ሚኒስትር ዴታ ምስጋኑ አረጋ ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር ጋር ባደረጉት ውይይት የቀድሞ ታጣቂዎችን ለመበተንና መልሶ ወደ ህብረተሰቡ ለመቀላቀል እንዲሁም የፕሪቶሪያውን የሰላም ስምምነት በምልአት ለመተግበር ዓለም አቀፍ ድጋፍ እንደሚያስፈልግ አጽንኦት ሰጥተው መነጋገራቸውን የኢትዮጵያ ውጭ ጉዳይ ሚኒስትር ባወጣው መግለጫ አስታውቋል። ከዚህ ቀደም 85% የትግራይ ተዋጊዎች ትጥቅ እንደፈቱና አደረጃጀታቸውን ማፍረስም በኩሓ መጀመሩ ተገልጿል እንደነበር ይታወሳል። አርብ ግንቦት 18 ቀን 2015 ዓ ም በመቀለ ከተማ ተከናውኖ በነበረ የረከከብ ስነ ስርዓት ላይ መከላከያ ሰራዊቱን ወክለው የተገኙት ብርጋዴር ጀነራል ደርቤ ሞክሪያ በፕሪቶሪያው የሰላም ስምምነት መሰረት ሰራዊታቸው ከትግራይ ኃይሎች ትጥቅ እየተረከበ መሆኑን ገልጸው ነበር። የሰላም ስምምነቱን ትግበራ የሚከታተለው የአፍሪካ ህብረት ያቋቋመው ተቆጣጣሪ ቡድን ተወካይ ኮንሬል ቴፎሳኮሌ በወቅቱ በተከናወነው ስነ ስርዓት የቡድን የጦር መሳሪያዎች ርክክብ መታዘባቸው ጠቅሰው 85% ትጥቅ የማስፈታት ስራ ተጠናቋል ማለታቸው መዘገባችን ይታወሳል። በሌላ ዜና በብልጽግና ፓርቲና በህወሓት መካከል የተጀመረው የፓርቲ ለፓርቲ ፖለቲካዊ ውይይት ለሶስተኛ ጊዜ ትናንት ረቡዕ በመቀለ ከተማ ተካሂዷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንትና የህወሓት ምክትል ሊቀመንበር ጌታቸው ረዳ በኤክስ የማህበራዊ ትስስር ገጻቸው እንደገለጹት ፓርቲዎቹ በውይይታቸው ዘላቂ ሰላም በሚያረጋግጡ ጉዳዮች ላይ መነጋገራቸውን አስፍረዋል። አቶ ጌታቸው በዚያ ጽሁፋቸው የጊዜው አስተዳደሩ አመራሮች ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመርና በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ጋር በሰላም ስምምነቱ አፈጻጸምና እያጋጠሙ ባሉ ችግሮች ላይ መምከራቸውን አስረድተዋል። በቀጣይ የስምምነቱን አተገባበር የመገምገም አስፈላጊነት ላይ እንደተግባቡ አክለው ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም።
ሙልጌታን ለዘገባው አመሰግናለሁ። በተከታዩ ርዕስ ደግሞ ከመቀሌ ወደ ምስራቅ ሸዋ ነው የምናመራው። በደንበል ሐይቅ የሞተር ጀልባ እገዳ የዝዋይ ደሴት ነዋሪዎች ተቸግረናል አሉ። ለምስራቅ ሸዋ ዞን ባቱ ከተማ መገኛ በሆነው በደንበል ወይም ዝዋይ ሐይቅ ላይ የየብስ ጉዞ በመከልከሉ የደሴቶቹ ነዋሪዎች በችግር ላይ መሆናቸውን ነው ያመለከቱት። በሐይቁ ከተማ ደሴቶቹ አንዱ በሆነው ቱሉ ጉዶ ነዋሪ ሆኑ አስተያየት ሰጪ የባቱ ከተማ የትራንስፖርት ጽፈት ቤት ከአንድ ወር በፊት የሞተር ጀልባ እንቅስቃሴን ማገዱን ገልጠው በዚህም የተነሳ የደሴቶቹ ነዋሪዎች ለሕክምናና ለምግብ እጥረት ችግሮች ተጋልጠዋል ነው ያሉት። በሐይቁ ላይ የየብስ መዳረሻ አገልግሎት የሚሰጡ ባለጀልባዎችም ስራ ፈተው በችግር ላይ እንደሚገኙ ነው ያመለከቱት። ገልሞ ዳዊት የነዋሪዎቹንና የባቱ ከተማ አስተዳደርን ምላሽ አካቶ ተከታዩን አድርሶናል።
በኦሮሚያ ክልል ምስራቅ ሸዋና አርሲ ዞኖች መካከል በሚገኘው የደንበል ወይም ዝዋይ ሐይቅ ላይ ከወር በፊት የጸጥታ ችግር በሚል ምክንያት የሞተር ጀልባ የየብስ ጉዞ በመከልከሉ የደሴቶቹ ነዋሪዎች ተቸግረው እንደሚገኙ ከመካከላቸው ለደህንነታቸው ስለሚሰጉ ስማቸው እንዳይገለጽ የጠየቁ አስተያየት ሰጪ ለአሜሪካ ድምፅ ተናግረዋል። የቱሉ ጉዶ ደሴት ነዋሪ የሆኑት ግለሰቡ የመኖሪያና የሃይማኖት መካናት ከሆኑትና በቁጥር 5 በሚደርሱት በእነኚህ ደሴቶች ማለትም ቱሉ ጉዶ፣ ፉልድሮ፣ ቀደቻ፣ ገሊላና ደብረ ሲና የሞተር ጀልባ ጉዞ ወሳኝ መሆኑን በመጥቀስ በክልከላው የደረሰባቸውን ስጋት ያስረዳሉ።
አስጊነቱ በጣም ከባድ ነው። አንደኛ አስጊነቱ ምንድን ነው? ይሄ የጀልባ ጉዳዩ በጣም በአስቸኳይ ካልታየለት ሰው አርሶ ወይንም ነግዶ አይደል የሚኖረው? እርሻችንም ንግዳችንም ምናችንም ሐይቁ ነው። ከኛ ከደሴቱ ነው ጀልባው እየዞረ ደሴቷን እየዞረ ጀልባው እየመዘነ ያው በኪሎ ነው የሚሸጠው አሳ እየመዘገበ እያመጣ እዚህ ዝዋይ ነው የምንገበያየው። በዛ አይነ ሁኔታ ነው ሰው ህይወቱን፣ ትዳሩን፣ ኑሮውን፣ ልጆቹን የሚያስተምረው። በቃ በአጠቃላይ ጀልባ ነገር ካልታየ በጣም እድሜያችን አጭር መሆኑን ነው እኔ የሚገልጸው።
በደንበል ሐይቅ ላይ ያለው የንፋስ ኃይል በሰው ቀዘፋ ለሚንቀሳቀስ ጀልባ ምቹ አይደለም ያሉት ነዋሪው በደሴቶቹ ላይ የሕክምና ጣቢያ ባለመኖሩም መቸገራቸውን ይናገራሉ።
አንድ አለች የኤበላ የምትባል አንድ ሰው የምትይዝ በሱ እንግዲህ እየመጣን አንዳንድ ያው የሚበላ ነገር በሱ እያደረስን እየተመለስን ያ ምንም አጥጋቢነት አይደለም። ከአስር ኪሎ የበለጠ ዱቄት አይዝ ይፈላል የሚባለው ማለት ነው። በጀልባ ሊሄድ ብትል ደግሞ ሁለት ሰው ነው። በትንሹ 7 ሰዓት ከደሴቱ ከትሉ ጉዶ ወደዛ ለመምጣት በትንሹ 7 ሰዓት ያስኬደናል። ያንን ደግሞ አንድ ቀን እዚህ አድረህ በሁለተኛ ቀን ነው የምትመጣው። እግዚአብሔር ይጠብቀን። እንግዲህ አሁን በዚህ ምክንያት ሰው የሞተብንም አለ፣ በምጥ የሞተች አለ፣ ታሞ በነፍስ እንደምንም ብለን ነፍሳቸውን ያዳንን አለ፣ የሞተብን ሁላ አለ። አሁን ለምሳሌ በዚህ ምክንያት ምን እንደሚደረግ እግዚአብሔር ነው የሚያውቀው።
የሴቲቱ ህይወት በሕክምና እጥረት ለማለፉ ምን ማስረጃ አላቸው በሚል የተጠየቁት የባቱ ከተማ ኮሚኒኬሽን ጽህፈት ቤት ባልደረባ ውሳኔው ከተላለፈ ወር ማለፉን አስታውሰው ይህ ሁኔታ ሊከሰት እንደሚችል አስረድተዋል። የሞተር ጀልባ እቀባው በደንበላ ሐይቅ ላይ ለመዝናኛና ሌሎች ጉዳዮች የየብስ አገልግሎት የሚሰጡ ነጋዴዎችንም ከስራ ውጭ አድርገዋል። በደንበላ ሐይቅ ላይ የሞተር ጀልባ አገልግሎት ሰጪ ማህበር አባል የሆኑትና ስማቸው በአካባቢው አለ ባሉት የጸጥታ ስጋት ሳቢያ እንዳይጠቀስ የጠየቁት የባቱ ከተማ ነዋሪ እንዲህ ይላሉ።
እኛ ጀልባችን ከቆመብን ወር አልፎናል። በወቅቱ በደሴቶቹ ላይ ተጠርጣሪ የሸኔ አባላት አሉ። እየዘረፉም በጀልባ ወደ ደሴቶቹ ገብተው እየተሸሸጉ ናቸው። የጀልባ አገልግሎቱ ቢቆም በእነርሱ ላይ እርምጃ ለመውሰድ ይመቸናል በሚል ነው ውሳኔው የተገለጸልን። ስለ ውሳኔው ምንም የተሰጠን ወረቀት የለም። ትዕዛዙን በስልክ ደውሎ የነገረን የትራንስፖርት ጽህፈት ቤት ነው። ከዚያ በኋላ ሞተራችንን አስረከብን። አሁን በባቱ ከተማ ፖሊስ ጣቢያ ነው ያለው።
ክልክላውን ተከትሎ ለባቱ ከተማ ፖሊስ ጣቢያ ከ30 በላይ የማህበር የጀልባ ሞተሮችን ማስረከባቸውን የገለጹት ነዋሪው ከመንግስት አካል መፍትሄ እንዲሰጠን ጠይቀን አገኘን ያሉትን ምላሽ እንዲህ ያስረዳሉ።
ወደ ባቱ ከተማ ትራንስፖርት ጽህፈት ቤት፣ የባቱ ብልጽግና ፓርቲ ጽህፈት ቤት፣ የጸጥታና ደህንነት ቢሮ ሁሉ ዘንድ ሄደን ስንጠይቅ ውሳኔ የሚሰጠው የባቱ ከተማ አስተዳደር ነው አሉን። እርሱንም ጠየቅን። ምንም ምላሽ አላገኘንም። ጉዳቱ በጣም ከባድ ነው። ሰው ለወር አይደለም ለአንድ ቀን ሳይበላ አያድርም። በዚያ ላይ እኔ 15 ልጆች አሉኝ። ሌላ ምንም የገቢ ምንጭ የለኝም። አሁን ሁሉን ለፈጣሪ ሰጥቼ የሚሆነውን እየተጠባበቅሁ ነው።
በክልክላው ምክንያት በሞተር ጀልባ የየብስ አገልግሎት የሚሰጡ ወጣቶች ለመበተን ተገደዋል ያሉት እኚሁ ነዋሪ መንግስት በደንበላ ሐይቅ አካባቢ እንዳለ የሚናገረው የታጣቂዎች እንቅስቃሴ መኖሩንም አልሸሸጉም።
እውነት
ነው አለ። ታጣቂዎቹ ባለጀልባዎቹን በግዳጅ ወደዚህ ቦታ ውሰዱን፣ አድርሱን እያሉ ያስገድዳሉ። ሰውም ተቸግሮ ነው ያለው። ይህን የሚያደርጉትም የሸኔ ታጣቂዎች ናቸው።
በደንበላ ሐይቅ ላይ የሞተር ጀልባ የየብስ ጉዞ እገዳ ከወር በፊት መጣሉን የባቱ ከተማ የመንግስት ኮሚኒኬሽን ጽህፈት ቤት አስታውቋል። ስማቸው እንዲጠቀስ ያልፈለጉ የባቱ ከተማ ኮሚኒኬሽን ጽህፈት ቤት ባልደረባ እገዳው ከዓመት በፊት በባቱ ማረሚያ ቤትና በቅርቡ ደግሞ በከተማው ተፈጽመዋል ያሏቸውን ጥቃቶች ተከትሎ መተላለፉን አብራርተዋል። ከደንበላ ሐይቅ ደሴቶች ጋር በተገናኘ አለ የተባለው የጸጥታ ችግር ተፈቶ ለሰዎች እንቅስቃሴ መስመር እስኪዘጋጅ ድረስ የጸጥታ ኃይሎች በስራ ላይ ናቸው ያሉት የኮሚኒኬሽን ጽህፈት ቤት ባልደረባ በሳምንት ውስጥ መስመሩ ለተጓዦች ክፍት እንደሚደረግም ጠቁመዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ።
ገልሞ ዳዊትን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ተከታዩ ርዕስ ደግሞ ወደ ራያ ያሻግረናል። የራያ አካባቢዎች መሠረታዊ አገልግሎት ተቋርጠዋል ሲሉ ነዋሪዎች አመለከቱ። የፕሪቶሪያው ሰላም ስምምነትም ሆነ የፌዴራሉ መንግስት አከራካሪ በሚላቸው የማንነትና የወሰን ጥያቄዎች ከሚነሳባቸው አካባቢዎች አንዱ በሆነው የራያ አካባቢ የጤና አገልግሎትና ትምህርት የመሳሰሉ መሠረታዊ አገልግሎቶች መቋረጣቸውን የአለማጣ ከተማ አስተዳደር አስታውቋል። መስፍን አራጌ ይዞታል።
የማንነትና ራስን በራስ የማስተዳደር ጥያቄ በሚነሳባቸው በፕሪቶሪያው የሰላም ስምምነትና በፌዴራሉ መንግስት አከራካሪ ከሚባሉ ከሰሜን ኢትዮጵያ ጦርነት በኋላ ደግሞ አዲስ በተቋቋሙ የአማራ ክልል አስተዳደር ከተያዙ አካባቢዎች አንዱ የሆነው የራያ አብዛኞቹ ወረዳዎች በትግራይ ክልል ታጣቂዎች መያዙ በአካባቢው ነዋሪዎች ከተነገረበት ካለፈው ሚያዝያ 7 ቀን 2016 ዓ.ም ጀምሮ መሰረታዊ አገልግሎቶች መቋረጣቸውን የአላማጣ ከተማ ከንቲባ አስታውቀዋል። አገልግሎት መስጠት ካቋረጡት ተቋማት አንዱ ያላማጣ ከተማ ሆስፒታል መሆኑን የከተማዋ ከንቲባና የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ ዛሬ ሐሙስ ለአሜሪካ ድምጽ ገልጸዋል። በዚህም 8 ጨቅላ ህጻናትና 3 እናቶች ከህክምና አገልግሎት እጦት ጋር በተያያዘ ህይወታቸው ማለፉን አስረድተዋል። የትግራይ ክልል ናቸው ሲሉ ከንቲባው የገለጿቸው ታጣቂዎች ካላማጣ ከተማ በቅርብ ርቀት ላይ ቢገኙም ከተማዋ እስካሁን በመከላከያ ኃይል ቁጥጥር ስር ናት የሚሉት ከንቲባ ኃይሉ ለሆስፒታሉ አገልግሎት መቋረጥ 3 ምክንያቶችን ዘርዝረዋል።
ቶታሊ ሆስፒታሉ እየቆመ ያለበት ዋናው ምክንያት አንደኛ ከህዋት ጋር ተመሳጥረው የሚሰሩ ኃይሎች ስላሉ፣ ሁለተኛው የግል ጥቅማቸውን ለማስፋፋት፣ ሶስተኛው ከስጋት አንጻር ነው። ደሞዝም አስፈላጊው ድጋፍ እየተደረገ ህዝባቸውን በችግር ሰዓት ላይ ጥሎ መሄድ ከሞራል አንጻርም ከሙያም አንጻርም የሚጠበቅ አይደለም።
በታጣቂዎቹ ላይ የተሰነዘረውን ውንጀላ አስመልክቶ ወደ ትግራይ ክልል ጊዜያዊ አስተዳደር መንግስት ኮሚኒኬሽን ቢሮ ኃላፊ ረዳኢ ሀለፎም በስልክም ሆነ በጽሁፍ መልእክት ምላሽ ለማግኘት ሞክረን ስልካቸው አይመለስም። የደቡብ ትግራይ አስተዳዳሪ ሀፍቱ ኪሮስ ግን ለጽሁፍ መልእክታችን ከ30 ደቂቃ በኋላ እንድንደውልላቸው ምላሽ ሰጥተውን ስንደውል ስልካቸው ከአገልግሎት መስጫ ክልል ውጭ በመሆኑ ልናገኛቸው አልቻልንም። በሌላ በኩል ባለፈው ሚያዝያ 8 2016 ዓ.ም ለመገናኛ ብዙሀን መግለጫ የሰጡት የትግራይ ክልል ጊዜ አስተዳደር ምክትል ርዕሰ መስተዳደር ሌተናል ጄኔራል ታደሰ ወረደ በአማራ ክልል በተዋቀሩት የራያ አላማጣ ታጣቂዎችና በተፈናቀሉ የትግራይ ሚኒሻዎች መካከል የተቀሰቀሰው የአካባቢ ግጭት ተስፋፍቶ አላማጣ ጫፍ መድረሱን መግለጻቸው ይታወሳል። አወዛጋቢ ወይም አጨቃጫቂ እየተባሉ የሚጠሩ አካባቢዎችን በተመለከተም ሌተናል ጄኔራል ታደሰ ሰሞኑን መቀሌ ላይ በሰጡት ጋዜጣዊ መግለጫ አካባቢዎቹ የሚታወቁት የትግራይ ይዞታ ናቸው፣ አከራካሪ አይደሉም ማለታቸውን መዘገባችን ይታወሳል። የሰሜን ኢትዮጵያው ጦርነት በፕሪቶሪያው ሰላም ስምምነት ከተቋጨ በኋላ አካባቢዎቹን እያስተዳደረ ካለው ከአማራ ክልል መንግስት ኮሚኒኬሽን ቢሮ እስካሁን ምንም አይነት አስተያየት አልተሰጠም። ምላሽ ለማግኘትም ተደጋጋሚ ሙከራዎችን አድርገን አልተሳካልንም። ከፌዴራል መንግስቱ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ስማቸውን ከመግለጽ የተቆጠቡ አንድ አላማጣ ከተማ አስተያየት ሰጪም በሆስፒታሉ አገልግሎት መቋረጥ ምክንያት አጋጥሞኛል ያሉትን መጉላላት ተናግረዋል።
ልጅ ለማሳከም አላማጣ ከተማ ሆስፒታል ለመገልገል ሄደን ነበር። ጤና አገልግሎት አይሰጥም ሆስፒታሉ በጠቅላላ። አንደኛ መድኃኒት ቤቱን ተዘግቷል። ያለኝ አማራጭ ወደ ግል ሂዶ ለማሳከም ነው። የመንግስት ሆስፒታል ላይ የሚሰሩ ናቸው ግልን እየሰሩ ያሉት። እነሱ ጋር ተሄዶ ለማስመርመር ደግሞ ከ8000 እስከ 20000 ነው የሚጠይቁት።
በከተማዋ የሚገኘው የመንግስት ጤና ጣቢያ ከሶስት ቀናት መቋረጥ በኋላ በጠቅላላ ካሉት 63 ሰራተኞች ውስጥ 35 ፈቃደኛ ባለሙያዎችንና ድጋፍ ሰጪ ሰራተኞችን በማሰባሰብ የህክምና አገልግሎቱን እንደጀመረ ታውቋል። ይሁን እንጂ ከህሙማኑ ብዛት፣ ከህክምና ባለሙያዎቹ ቁጥር ማነስና ከጤና ጣቢያው አቅም አንጻር የአገልግሎት አሰጣጡ አዳጋች እየሆነ መምጣቱን ጤና ጣቢያውን በፈቃደኝነት እያስተዳደሩና በህክምና አገልግሎትም እየተሳተፉ መሆናቸውን የነገሩን ዶክተር ሰኢድ መረዋ አስታውቀዋል።
ከፍተኛ ቁጥር እንዲጨምር ያደረጉት የውጭ ተመላላሽና የኤችአይቪ የእናቶች ክትትል እንዲሁም ደግሞ የህጻናት ክትባት ነው። ሆስፒታል ዝግ በመሆኑ ምክንያት እነሱን በማስተናገድ ይውላል። ሁለተኛ ገጠር ራያ አላማጣ የቲቪ መድኃኒት የሚሰጥ ጤና ጣቢያ የለም። በአጠቃላይ ሌላም ሆስፒታል አለ ገጠር ራያ አላማጣ መረዋ የሚባል እሱም አገልግሎት አይሰጥም። በዚህ ምክንያት ከአሁን በፊት ዴይሊ ከ120 ያልበለጠ ታካሚ ነበር የሚታየው። በአሁኑ ሰዓት ግን በየቀኑ እስከ 400 የሚደርሱ አገልግሎት እየሰጠን ያለ ነው። ይህን ደግሞ በጣም መጨናነቅ ፈጥሯል። ማዋለድ ብቻ አገልግሎት አንሰጥም። እሱንም ግን ለመፍታት ኮማንድ ፖስት መጥተው አናግረውናል። ዛሬ እነሱ ባለሙያ ከፖለቲካ ነጻ መሆን አለበት፣ ተመልሶ ወደ ስፍራ እንዲገቡ እያገዙን አሉ። እነሱንና ያልተመለሱት ደግሞ ፕሊስ ተመለሱ እያል ኮሚኒኬት እያደረግን ነው።
በሌላ በኩል በአላማጣ ከተማ በራያ አላማጣ፣ በራያ ባላና በኮረም አካባቢዎች በሚገኙ 123 ትምህርት ቤቶች ውስጥ የሚማሩ ከ42000 በላይ ተማሪዎች በጸጥታው ችግር ምክንያት ትምህርታቸውን ለማቋረጥ እንደተገደዱ ከንቲባ ኃይሉ ተናግረዋል።
የትምህርት ተቋማት ኦልሞስት አሁን አንድ ወር እየሆነ ነው ከቆመ። በዚህ ምክንያት ለአመታት ከትምህርት ገበታ አርቀው የነበሩ ህጻናት፣ ወጣቶች በጥሩ ሞራል አነሳስተን ወደ ትምህርት ገበታቸው እንዲመለሱ አድርገን አሁን ላይ ያሉት የ12 ያክል ተማሪዎች ከአሁን በፊት ለሁለትና ለሶስት አመታት ትምህርታቸውን ያቋረጡ ናቸው። ከባለፈው አመት ጀምሮ ወደ ትምህርት ገበታቸው እንዲመለሱና በጥሩ ሁኔታ ላይ ጥሩ ተስፋ የጣልንባቸው ተማሪዎች ነበሩ። ሚያዝያ 7 በተደረገው የመጨረሻ ወረራ ትምህርት እንዲቆም ሆኗል ማለት ነው።
ዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተናን የሚወስዱ የራያ አካባቢ ተማሪዎች ግን የወልዲያ ዩኒቨርሲቲ ለማስተማር ዛሬ ሐሙስ ተማሪዎችን መቀበል መጀመሩን የዩኒቨርሲቲው አካዳሚክ ፕሮግራሞች ዳይሬክተር ሳሙኤል ንጋቴ ተናግረዋል።
የዛ አካባቢ ያሉ መንግስት አካላቶች የሚጠየቁት ስለነበረ በእኛ በኩል ዝግጁ ነን። 952 አካባቢ ናቸው ተማሪዎቹ እዛ አካባቢ ያሉ የሶስት ወረዳ ትምህርት ቤት ተማሪዎች። ስለዚህ እነዚህ ተማሪዎች ዶርም ከማዘጋጀት ጀምሮ መማሪያ ክላስ በማዘጋጀትና በቋሚነት በመደበኛ መርሃ ግብር ወጥቶላቸው ሊያስተምሩ የሚችሉ መምህራኖችን ዝግጁ አድርገን የሚያውቁ የጠበቅን ነው።
በኢትዮጵያ የአሜሪካ አምባሳደር አርቪንግ ማሲንጋ በኦሮሚያ፣ በአማራ፣ በትግራይ ለሚገኙና ኢትዮጵያን ለሚያስተዳድሩ ሲሉ በትላንት ረቡዕ የፖሊሲ ንግግራቸው ባስተላለፉት መልእክት ወደ ሰላም የሚያሻግረው መንገድ አካታች ውይይት እንጂ ግጭት አይደለም ብለዋል። በኤምባሲው የፌስቡክ ማህበራዊ ትስስር ገጽ በወጣው በዚሁ መልእክታቸው አምባሳደር ማሲንጋ ያልተስተጓጎለ ሰብአዊ ድጋፍ እንዲደርስ ውይይት እንዲደረግና በአገር አቀፍ ደረጃ ጊዜያዊ ተኩስ አቁም እንዲኖር ጠይቀዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
አመሰግናለሁ መስፍን። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምንሻገረው። ለዚህም ቀዳሚ ያደረግነው የአፍሪቃ የቤተሰብ ሕግ የጾታ መድሎን ይመለከታል። በአብዛኛው የአፍሪቃ ሀገራት ባሉ የቤተሰብ ሕግጋት የሚታየው ክፍተት በሴቶችና በልጃገረዶች ላይ መገለልን በማባባስ ላይ እንደሆነ አንድ አዲስ ጥናት ጠቁመዋል። በጾታዎች መካከል እኩልነት እንዲሰፍን በመስራት ላይ የሚገኘው ዓለም አቀፉ ለትርፍ ያልቆመ ድርጅት ኢኳሊቲ ናው እንደሚለውም የጾታ ግንኙነት፣ ትዳርና ውርስን በተመለከቱ እንዲሁም በሌሎች ጉዳዮች የሚወጡ ህጎች ለወንዶች ያጋደሉ በመሆናቸው ሴቶችን ወደ ተስፋ መቁረጡ እየገፋፉ ነው ይላል። የአሜሪካ ድምፁ ላሜክ ማሲና ከብላንታየር ማላዊ ያጠናቀረውን ዘገባ እንግዲህ ወልዴ እንዲህ ያቀርበዋል።
ትላንት ረቡዕ የተከበረውን ዓለም አቀፍ የቤተሰብ ቀንን በማስመልከት የተለቀቀው አዲስ ጥናት 20 በሚሆኑ የአፍሪካ ሀገራት ያለው የቤተሰብ ሕግ ማዕቀፍ ትዳር፣ ፍቺ፣ ልጅን የማሳደግ ኃላፊነትና የሀብት ባለቤትነትን በተመለከተ የሴቶችን መገለል እንዳባባሰ አመልክተዋል። ኤስተር ዋዌሩ የኢኳሊቲ ናው የሕግ አማካሪና የጥናቱ ተባባሪ አዘጋጅ ናቸው። ኤስተር ከኬንያ ለቪኦኤ እንደተናገሩት የቤተሰብ ሕግጋቱ በአፍሪካ በሴቶች ሕይወት ላይ አሉታዊ ተጽዕኖ አሳድረዋል።
በሱዳን ያለውን እንደ ምሳሌ ብንወስድ ወንዶች እንጂ ሴቶች ፍቺ መጠየቅ አይችሉም። ይህ ማለት ሴቶች በማይፈልጉት ትዳር ውስጥ ታስረው ይቆያሉ ማለት ነው፣ ምክንያቱም ፍቺ መጠየቅ አይችሉም።
ኤስተር ጨምረው እንዳሉት በአንዳንድ ሀገራት ሴቶች ፍቺ መጠየቅ ቢችሉም ሁለተኛ ትዳር በሚመሰርቱበት ጊዜ ከቀደመው ትዳር የወለዱትን ልጆቻቸውን ይዘው እንዲያሳድጉ አይፈቀድላቸውም። በማላዊ ያለው ያስገድዶ መድፈር ሕግ በትዳር ውስጥ አይሰራም። ምክንያቱ ደግሞ በልማድ ያለው ሕግ በትዳር ውስጥ ሁሌም የጾታ ግንኙነት በሁለቱም ወገኖች ፈቃድ እንደሚደረግ ታሳቢ ስለሚያደርግ ነው። በተጨማሪም በትዳር ውስጥ ያሉ ሴቶች ሕመምተኛ ካልሆኑ ወይም ከትዳር አጋራቸው በሕግ ካልተለያዩ በስተቀር እምቢተኛ መሆን አይችሉም። በታንዛኒያ ደግሞ እንደ መደፈር የሚቆጠረው ከተለያዩ በኋላ የሚፈጸም ከሆነ ነው። እንደ አልጄሪያ፣ ካሜሩን፣ አይቮሪ ኮስት እና ናይጄሪያ በመሰሉ ሀገራት ያሉት የልማድና የሃይማኖት ደንቦች ውርስን በተመለከተ ለወንዶች ያደሉ ናቸው። ሴቶችና ልጃገረዶች ከወንዶች ያነሰ ውርስ ያገኛሉ። ሃላ አልካሪብ በአፍሪካ ቀንድ በሴቶች ስልታዊ ተነሳሽነት ላይ የሚሠራው ስትራቴጂክ ኢኒሽቲቭ የተሰኘው ድርጅት ኃላፊ ናቸው። ሃላ ከኢትዮጵያ ሆነው ለቪኦኤ እንደተናገሩት በበርካታ ሀገራት የሚታየው የሕግ አለመመጣጠን ሴቶች አጋዥ የማጣት ስሜት እንዲሰማቸው አድርገዋል።
እኩል ሳትታይና መገለል ሲደርስብህ አስበው። ድሃ መሆንህ፣ ሆን ተብሎ ለሁከት መጋለጥህ፣ እንደ ሰው ሳትቆጠርና ዝቅ ተደርገህ ስትታይ፣ እኩል እድል ሳይሰጥህ ሲቀር፣ የተለያየ የጾታ ጥቃት ሲደርስብህና ክብር ሳይጠበቅ ሲቀር፣ እነዚህ ሁሉ ደርሰውብህም ስትገለል እንደማለት ነው።
ፍራንሲስ ሴላሲኒ በታንዛኒያ ግርዛትን ለማስቆም የሚሰራው ተቋም ኃላፊ ናቸው። እርሳቸው እንደሚሉት ማኅበረሰቦችም ሴቶችን ለመከላከል የወጡትን ሕግጋት ወደ ጎን በማለትና ባለማክበር አሉታዊ አስተዋጽኦ በማድረግ ላይ ናቸው።
ፎር ኤግዛምፕል ኢኒሺያሊ ዘይ ወር ሚውቲሌቲንግ ገርልስ ፍሮም 10 አንድ አባቭ ፎር ዘ ሪዘን ኦፍ
መጀመሪያ ከአስር ዓመት በላይ ያሉ ልጃገረዶችን ለትዳር ለማዘጋጀት በሚል በአስጠቃቂ ሁኔታ ይገረዛሉ። አሁን ሕፃናትንም እየገረዙ ነው። ይህን የሚያደርጉት ከሕግ ለማምለጥ ነው። ምክንያቱም ሕፃናቱ ተገረዝኩ ብለው ፍርድ ቤት አይሄዱም፣ መገረዛቸውንም መናገር አይችሉም።
የኢኳሊቲ ናው ኃላፊዋ ኤስተር እንደሚሉት በርካታ ሀገራት የሴቶችን መብት የሚከላከሉ ዓለም አቀፍ ስምምነቶችን ቢፈርሙም በየሀገራቱ የወጡት ሕግጋት ግን አፈጻጸማቸውን አስቸጋሪ አድርገዋል። የአፍሪካ ሀገራት ያሏቸውን የቤተሰብ ሕግጋት ከዓለም አቀፍ የሰብአዊ መብት ሕግጋት ጋር እንዲያጣጥሙም ጥሪ አድርገዋል።
አመሰግናለሁ። እንግዲህ ክቡራትና ክቡራን አድማጭ ተመልካቾቻችን፣ ዓለም አቀፍ ዘገባዎቻችን ይቀጥላሉ። አሁን ወደ ዩናይት ስቴትስ የሚመልሰን የምርጫ ዘመቻንም የሚመለከት ዘገባ ነው። የኬኔዲ ፕሬዚዳንታዊ ምርጫ ዘመቻ ለሁለቱ ዋና ዋና ተፎካካሪዎች እንደ አሰናካይ ታይተዋል ይለናል። አንዳችም የጋራ ነገር የሌላቸው የሚመስሉት የዶናልድ ትራምፕና የጆ ባይደን ፕሬዚዳንታዊ ምርጫ ዘመቻዎች በአንድ ነገር ግን ይስማማሉ። የታወቀ የፖለቲካ ታሪክ ካለው ቤተሰብ ወገን የሆኑትና በጥብቅና ሙያ የሚተዳደሩት የማህበረሰብ አንቂው ሮበርት ኤፍ ኬኔዲ ጁኒየር ፕሬዚዳንታዊ ተፎካካሪ ሆነው የመቅረባቸው ጉዳይ የአሜሪካ ድምፁ የብሔራዊ ጉዳዮች ዋና ዘጋቢ ስቲቭ ሄርማን በዋይት ሀውስ ካጠናቀረውና ካደረሰን ዘገባ እንዳመለከተው ሁለቱ ጎራዎች ኬኔዲን በመጪው ህዳር ፕሬዚዳንታዊ ምርጫ የማሰናከል ሚና እንደሚኖራቸው ሰው አድርገው ይመለከቷቸዋል። እንደሚከተለው አቀርበዋለሁ። አስተያየት እንዲሰጡ ከተጠየቁ ድምፅ ለመስጠት የተመዘገቡ መራጮች መካከል ከፊል ያህሉ እድሉን ቢያገኙ በዘንድሮ ምርጫ ፕሬዚዳንት ጆ ባይደንንና የቀድሞውን ፕሬዚዳንት ዶናልድ ትራምፕን ሁለቱንም ተፎካካሪዎች በሌላ እንደሚተኳቸው ለሕዝብ አስተያየት ገምጋሚዎች ተናግረዋል። እንዲህ ባለው ሁኔታ ውስጥ ሮበርት ኤፍ ኬኔዲ ጁኒየርን አስገብታችሁ አስቧቸው።
If you picture what this country is going to look like,
President Trumpም ሆኑ President Biden ካሸነፉ እቺ ሀገር በህዳር ወር ምን ልትመስል እንደምትችል ባይነ ህሊናችሁ ሳሉት ክፍፍሉ ይከተላል። ቁጣው ብጥብጡና በተለያዩ ጽንፎች ተሰልፎ መስቀልቅሉ ጨርሶ እየባሰ ሄዳ። ለዚህ ማብቂያ ማበጀት የሚቻለው በኔጭነት ለስኬት መብቃት ነው።
በዲሞክራቲክ ፓርቲው ቅድመ ምርጫ ሂደት ባይደን ያላቸውን ድጋፍ ለመቀናቀን ያልቻሉትን የማይድን የነርቭ ህመም ድምጻቸውን ሻከርና ዝግት እንደማድረግ ያደረገባቸው ኬኔዲ ሁኔታው አላስበረገጋቸውም።
ሮበርት ኤፍ ኬኔዲ ጁኒየር ቀጣዩ ፕሬዚደንት አይሆኑም።
የጆርጅ ታውን ዩኒቨርሲቲ የመንግስት ጉዳዮች ጥናት ተባባሪ ፕሮፌሰር ሃንስ ኖኤል ናቸው በአብዛኛው የፖለቲካ ሳይንቲስቶች የሚስማሙበትን ድምዳሜ የሰነዘሩት። ይሁንና የሁለቱ ዋና ዋና ፓርቲዎች እጩ ሆነው የቀረቡትን ተፎካካሪዎች ባይደንንና ትራምፕን የምርጫ ዘመቻዎች ያሳሰበው ጉዳይ ኬኔዲ በሺዎች የሚሰሉ አነስተኛ ድምጾች ሊያገኙ ከሚችሉባቸው ግማሽ ደርዘን ከሚሆኑት አንድ ጊዜ ዲሞክራት ሌላ ጊዜ ደግሞ የሪፐብሊካን እጩ በመምረጥ በሚታወቁት ግዛቶች ምርጫዎች የመሳተፋቸው እድል ነው።
እዚያን ግዛት ውጤት ሊቀይር ይችላል። እናም ይህ በግዛቱ በሚካሄደው ምርጫ የሚገኘውን ውጤት ወደ አንዱ እንዲያዘነብል ሊያደርገው ይችላል። ግዛቱ በሆነ መጠን በርከት ያለ ድምፅ ያለበት ከሆነና ምርጫው በመጨረሻ ይሆናል ብለን እንደምናስበው በአነስተኛ ድምፅ ብልጫ አሸናፊው የሚለይበት አይነት ከሆነ ያኔም የምርጫ ፉክክርን ውጤት ሊለውጠው ይችላል ማለት ነው። በሁሉም ግዛቶች ምርጫ እጩ ተፎካካሪ ሁኝ ይቀርባሉ። በሐምሌ ወር በሁሉም ግዛቶች የእጩ ካርድ ስሜ ይሰፍራል።
የሶስተኛ ወገን ተፎካካሪ በመሆን በአንዳንድ ግዛቶች ምርጫ ከሚሳተፉት ሌሎች የግል ተፎካካሪዎች ይልቅ ኬኔዲ አንድ የጎላ እድል አላቸው። ይኸውም ስማቸው የሚታወቅ መሆኑ ነው። አባታቸው ባቢ ኬኔዲ በነፍሰ ገዳይ ጥይት ተመተው እስከተገደሉበት ጊዜ ድረስ በአውሮፓውያኑ የዘመን አቆጣጠር በ1968 በተካሄደው የዲሞክራት ፓርቲው ፕሬዚዳንታዊ ቅድመ ምርጫ ዋና ተፎካካሪ ነበሩ። አጎታቸው በስልጣን ላይ ሳሉ እንደ አውሮፓውያን የዘመን አቆጣጠር በ1963 በተመሳሳይ በነፍሰ ገዳይ ጥይት ተመተው የተገደሉት ፕሬዚዳንት ጆን ኤፍ ኬኔዲ ነበሩ።
እርሳቸው የምርጫ ተፎካካሪ ሆኖ መቅረብ የኬኔዲ ቤተሰብ አባላት ደስተኛ አይደሉም። ይህን አቋማቸውን ግልጽ ለማድረግም በርካታ ጥረቶችን አድርገዋል።
የግል ተፎካካሪ ሆነው የቀረቡትን ሮበርት ኤፍ ኬኔዲ ጁኒየርን የገዛ እህታቸው ኬሪ ኬኔዲን ጨምሮ የኬኔዲ ቤተሰብ አባላት ባይደንን ከበው ያደረጉትን ይህን የመሰሉ ዘመቻዎች
የሚሰማንን በማያሻማ ሁኔታ ግልጽ ማድረግ እንፈልጋለን። ለአሜሪካ ከሁሉም ተመራጭ የሆነው መንገድ ጆ ባይደንና ካማላ ሃሪስን ተጨማሪ 4 ዓመታት እንዲያስተዳድሩ መምረጥ ነው።
እንደ ፕሮፌሰር ኖኤል አስተያየትም ኬኔዲ ክትባቶችን በተመለከተ የኮቪድ-19ን አመጣጥና እንዲሁም የአባታቸውንና የአጎታቸውን ግድያ አስመልክቶ የሚያራምዱት አወዛጋቢ አቋም አንዳንድ ደጋፊዎችን አስገኝቶላቸዋል።
ኬኔዲ is much more popular among Republicans than he is among Democrats right now.
ኬኔዲ አሁን ከዲሞክራቶች ይልቅ በሪፐብሊካኖች ዘንድ ይበልጥ ታዋቂ ናቸው። ይሁን እንጂ ያ ምናልባትም በመዛኙ እርሳቸው ስለሌሎች ዲሞክራቶች መጥፎ ነገር የሚናገሩ ዲሞክራት ወይንም የቀድሞ ዲሞክራት በመሆናቸው ነው። በዚህም የተነሳ ሪፐብሊካኖች ያንን መስማት ይወዳሉ። አስደሳች ነገር አድርገው የሚያዩታል። ነገር ግን ለዚያ ሲሉ ለዶናልድ ትራምፕ የሚሰጡትን ድምፅ ለእሳቸው እንዲሰጡ አያደርጋቸውም።
የኬኔዲ ምርጫ ዘመቻ ታዲያ ከእጩ ተፎካካሪው ከኬኔዲ ከራሳቸው ጋር አሊያም ስለ እርሳቸው ሆነው ከሚቀርቡት ሰው ጋር ለሚደረግ ቃለ ምልልስ የአሜሪካ ድምፅ ያቀረበላቸውን ግብዣ፣ የምርጫ ዘመቻው የሚሰጣቸውን ቃለ ምልልሶች ለጊዜው ለዩናይትድ ስቴትስ ታዳሚዎች ከሚያቀርቡ የአሜሪካ መገናኛ ብዙሃን ጋር ብቻ ለማድረግ ወስኗል ሲል ሳይቀበለው ቀርቷል። ክብራትና ክብራን አድማጭ ተመልካቾቻችን የቀደመውን የመጀመሪያ ክፍል ነበር የተከታተላችሁት። አሁን ወደ ሁለተኛው አጋማሽ እየዘለቅን ነው። ለዚህ ክፍልም በርከት ያሉ ዘገባዎች እና ቅንብሮች ይዘናል። አሁን ቀዳሚውን እናሰማችኋለን። ለዚህ ክፍል ቀዳሚ ሆነው በዚህ በዩናይትድ ስቴትስ የአመጋገብ ስርዓትንና ለዚህም ለሚከተለው ብርቱ የጤና ችግር የተሰጠውን ትኩረት ይመለከታል። በአሜሪካ በሚሊዮኖች የሚቆጠሩ ሰዎች በሕይወት ዘመናቸው በአንድ ወቅት ከአመጋገባቸው ጋር ለተያያዘ ከባድ የጤና ችግር ይጋለጣሉ። በኮቪድ-19 ወረርሽኝ ጊዜም የሕክምና እርዳታ ያስፈልጋቸው የነበሩ ሰዎች ቁጥር ጨምሮ ታይቷል። ይሁን እንጂ ነጭ ባልሆኑ የህብረተሰብ ክፍሎች የሚከሰተው ከአመጋገብ ጋር የተያያዘ የጤና ችግር በቂ ትኩረት ሳይሰጠው ቀርተዋል ነው የሚለው። የሆነ የጤና ችግር በቂ ትኩረት አልተሰጠውም ያለው የፒቢኤስ ኒውስ አወር ፕሮግራም ዘጋቢዋ አምና ናዋዝ ያጠናቀረችው ዘገባ ነው። ቆንጅት ታየ እንደሚከተለው ታቀርበዋለች።
ሬይ ብራውን በአመጋገቧ የተነሳ ለተከሰተ ህመም መጋለጧን ለአመታት ከቤተሰቧ ደብቃ ነው የኖረችው።
ማህበረሰባችን ውስጥ በአመጋገብ ምክንያት መታመም በጣም ነውር ተደርጎ ነው የሚታየው። አንድ ያጎቴ ልጅ እኛ ጥቁሮች እንዲህ አይነት ችግር የለብንም፣ የነጮች ችግር ነው፣ እኛ አበላል እናውቃለን ሲል ሰምቸዋለሁ።
ለማንኛውም ብዙ ሰዎች ከአመጋገብ ጋር የተያያዘ ህመም ሲባል ምንድን ነው የሚያስቡት? እንዴት ያለ ሰውስ ነው የሚታያቸው?
ነጭ ሴት የምታያቸው ይመስለኛል።
በእውነትም ብዙዎች እንደዚያ ነው የሚመስላቸው።
እኔም ሁሌም የምታየኝ ነጭ ሴት ነች፣ ወጣት ነጭ ሴት።
ናልጎና ፖዚቲቪቲ ፕራይድ የተባለ የአመጋገብ ባህሪ ጋር የተያያዘ የጤና ችግር ለደረሰባቸው ጥቁሮችና ሌሎችም ማህበረሰቦች አባላት ድጋፍ የሚሰጥ ተቋም መስራች የሆኑት ግሎሪያ ሉካስም በብዙሃን መገናኛዎች ላይ በዜና ላይ የሚታዩት እነሱ ስለሆኑ ሳይሆን አይቀርም ይላሉ።
ሚዲያ ላይ ሁልጊዜም የሚታዩት ቀጫጭን፣ ወጣት፣ ከመካከለኛ ወይም ከፍተኛ ገቢ መደብ የሆኑ ነጭ ሴቶች ናቸው።
የሆነ ሆኖ ይህ ተጨባጩን እውነታ የሚያንጸባርቅ ነው ማለት አለመሆኑን ደግሞ የሮድ አይላንድ ዩኒቨርሲቲ ተመራማሪዋ ካረን ጄኒንግስ ማቲስ ያስረዳሉ።
በሕይወት ዘመናቸው ከአመጋገብ ጋር ተያያዥ ለሆነ ህመም የሚጋለጡ ሴቶችን ቁጥር ካየነው የሌሎቹ ሴቶች ቁጥር ከነጮቹ ሴቶች ቁጥር እኩል ነው ወይም ይበልጣል።
ይህም ቢሆን ተጨባጩን ምስል አሳንሶ የሚያሳይ ሊሆንም ይችላል። ምክንያቱም ሐኪሞች ነጭ ሴቶችን ሲመረምሩ እንደሚያደርጉት ሌሎች ሴቶችን ሲመረምሩ ስለ አመጋገብ ባህሪያቸው ላይጠይቋቸው ይችላሉና ነው የሚሉት የአእምሮ ሐኪም የሆኑት ዶክተር ኤሪካ ዚሪዛ።
ለምሳሌ ሐኪም ምርመራ አድርጎ ከአመጋገባቸው ጋር ተያይዘው ጤናቸው መታወኩን የሚያገኝላቸው ጥቁር ሴቶች ቁጥር ከነጮቹ ሴቶች ከ25 እስከ 40 ከመቶ በሚደርስ መጠን ያንሳል። እንዲያውም ሐኪሙ ታካሚው ነጭ ካልሆነች የጤና ችግሯ ከአመጋገቧ ጋር ተያያዥ ይሆን እንደሆን ብሎ ምርመራ ላያደርግላትም ይችላል።
የ36 ዓመቷ ብራውን ከታዳጊነቷ ጀምራ በእንግሊዝኛ አኖሬክሲያ እና ቢሊሚያ በሚባሉት በአመጋገብ ባህሪ ምክንያት የሚከሰቱ አካላዊና አእምሮአዊ ህመሞች ተጠቂ ሆና ቆይታለች። ታክማው ግን አታውቅም።
You have insurance companies fighting you saying, "Oh,
የኢንሹራንስ ኩባንያዎች እሺ አይሉም። በቃ ምግብ መብላት ነው አይላሉ። ዶክተሮቹም አይሰሙሽም። ምግብ ቢ ነው የሚሉሽ። ስለዚህ በጣም ከባድ ነው።
ጥቁር መሆኗ ይበልጡን ያከበደው ይመስላት ይሆን?
Oh, of course. Matter of fact, I went to a doctor's appointment.
አዎ፣ እንዲያውም ባለፈው ጥቅምት ወር አንድ ዶክተር ጋር ቀጠሮ ይዤ ሄጄ ነበር። ከአመጋገብ ባህሪ ጋር የተያያዘ ችግር ብዙ ከባድ አይደለም አለኝ። የገደለኝ እንደሆነስ ከባድ ይሆናል አልኩት። ስለዚህ ለጥቁር አሜሪካውያን ትኩረት አይሰጡም።
በአመጋገብ ምክንያት የሚፈጠር የጤና ችግር ብዙ ሰው ለሞት ከሚዳርጉ አካላዊና አእምሮአዊ ህመሞች መካከል አንዱ ሲሆን በየአመቱ በዚህ ህመም ከ10,000 በላይ ሰዎች እንደሚሞቱ ይነገራል። ትሬ ብራውንም ህመሟ በእሷና በፍቅር ጓደኛዋ ግንኙነት ላይ ትልቅ ጫና እንዳሳደረ ትናገራለች።
We've had very difficult conversations.
በጣም ከበድ አድርገን ተነጋገርንበት። አንድ ቀን ከንቀልፌ ስነቃ ሞተሽ ባገኝሽ ብዬ ፈራለሁ። የነን ሐላፊነት አልችለውም ይከብደኛል አለችኝ።
እናም ትሬ አብረው ከሚኖሩበት አፓርትማ ለቃ ወጣች። ለዶክትሬቷ የጀመረችውን ትምህርትም መተው ነበረባት።
To me, eating disorder is like a whole other person.
እንደኔ ከአመጋገብ ባህሪ ጋር ተያይዞ የሚከሰት ህመም ባህሪ ቀይሮ ሌላ ሰው ነው የሚያደርገው። አንድ ሌላ ሰው መጥቶ አንቺነትሽን ቢቆጣጠር ማለት ነው። ያ ሰው እያዋሸ እያሳሳተ አንቺን ይቆጣጠርሻል፣ አይለቅሽም። ከቤተሰብሽ፣ ከጓደኛሽ፣ ከፍቅረኛሽ፣ ከስራሽ፣ ከትምህርት ቤትሽ ጋርም ያራርቃል። እንደዛ ነው የሚያደርገው።
ለብዙዎች ሰዎች ሳይገናኙ የቆዩበት የዓለም አቀፉ ወረርሽኝ ጊዜ ከዛሬ ነገ ምን ይመጣ ይሆን የሚለው አለመረጋጋት የአመጋገብ ችግራቸውን አባብሷል ወይም እንደገና ቀስቅሶባቸዋል። ሳራ ሞሊና ኮቪድ-19 ወረርሽኝ በተከሰተበት ጊዜ ጎበዝ የ12ኛ ክፍል ተማሪ ነበረች።
ኮቪድ መጣና ሁሉ ነገር ተዘጋጋ። በቃ ሁሉ ነገር ከቁጥጥራችን ውጪ እንደሆነ ተሰማን። ለረጅም ጊዜ እንቅስቃሴ ተዘግቶ ቆየ። እንመረቅ ይሆናል፣ አይ አንመረቅም እንላለን፣ ወይም ደግሞ እንመረቃለን ግን ማህበራዊ ርቀት በጠበቀ መንገድ ይሆናል ይባላል። ከዚያ ደግሞ አይ ከያለንበት በኢንተርኔት በቪዲዮ ሊሆን ይችላል እንባባላለን። ወተን ያቃል እንቅስቃሴ ማድረግም አልቻልንም። እኔ ደግሞ እሱን በጣም ነበር የምፈልገው።
ሞሊና ልትቆጣጠር የምትችለውን የቀራትን ነገር መቆጣጠሩን ተያያዘችው። ያም አመጋገቧ ነበር። ኮሌጅ ስትገባ አኖሬክሲያ ወይም ወፍራለሁ በሚል ከመጠን ያለፈ ፍራቻ የሰውነት ክብደት በአደገኛ ሁኔታ መመንመንን የሚያስከትለው ህመሟ መጥፎ ደረጃ ላይ ደርሶ እንደነበረ ትናገራለች።
የ19ኛ ልደት በዓሌን ራሴን በማስራብ አሳለፍኩት።
አኖሬክሲያ የልደት በዓሏን እንዴት እንዳበላሸባት ኢንዲያና ዴይሊ ስቱደንት በተባለው መጽሔት አምዷ ላይ በወጣው ጽሑፍ እንዲህ ስትል ትናገራለች።
ኬኩ ተቆረሰ፣ ለእኔም ተሰጠኝ። የራሴ ልደት ኬክ ነዋ። ደግሞም ቤተሰቤ በሙሉ ይመለከተኝ ነበር። አንድ የጎረስኩና እሪ ብዬ አለቀስኩ። በሙዝና በክሬም የተሰራ ኬክ ነው። አንድ ቁራጭ ነው ያዝኩት። ለምን መብላት እንዳቃተኝ አላቅም።
በዛ ጊዜ ነበር ሞሊና የሕክምና እርዳታ እንደሚያስፈልጋት የገባት።
ብስክሌት ነዳ ነበር። ሩጫም የእግር ጉዞም አደርግ ነበር። እግሮቼ በጣም እየተዳከሙ ስለሄዱ እሱን ሁሉ ማድረግ አቃተኝ። መኪና እየነዳው ስጓዝ እጆችም እግሮችም በጣም ይንቀጠቀጣሉ። በየቦታው እየቆምኩ እያረፍኩ ነበር የምሄደው። መንዳት ያቅተኛል።
ሐኪሞቿ ሆስፒታል ገብታ መታከም እንዳለባት ነገሯት። ነገር ግን በኮቪድ ወቅት ስለነበረ ቦታ አልነበረም። ሆስፒታሎች በሙሉ ሙሉ ነበሩ።
የሄድንበትም ሆነ የደወልንበት ሆስፒታል በሙሉ ቦታ የለንም መምጣት አትችሉም አሉን።
መጨረሻም ሞሊና ባለፈው ክረምቱ ላይ በሆስፒታል ሕክምና ለማግኘት ቻለች። ይሁን እንጂ በወረርሽኙ ጊዜ የበሽታው ተጠቂዎች ቁጥር እየጨመረ ሆስፒታል ገብተው መታከም ያለባቸው ህሙማን ቁጥር በእጥፍ አድጎ የነበረ ሲሆን ሕክምና የሚያስፈልጋቸው ሰዎች ቁጥር ካለው የተቋማት አቅም በላይ መሆኑን የአእምሮ ሐኪሟ ዶክተር ኤሪካ ዚራሳ ያስረዳሉ።
አገልግሎቱን ለማዳረስ በቂ አቅምም ሆነ በቂ ባለሙያ ያለን አይመስለኝም። ከተለያዩ ማህበረሰቦች ለሚመጡ የአመጋገብ ችግር ታካሚዎች በተለይ የሚሰጠው ህክምና ባህላቸውን ባገናዘበ መንገድ መሆን አለበት። ያን አገልግሎት ማግኘት አስቸጋሪ ነው።
ከአመጋገብ ጋር ተያይዞ የሚከሰት የጤና ችግር ለተጋለጡ ነጮች ያልሆኑ የማህበረሰብ አባላት ድጋፍ የሚሰጠው ተቋም መስራቿ ግሎሪያ ሉካስ ሲያስረዱ
ባለፉት ዓመታት ስለዚህ ጉዳይ ሐኪሞቹም የኔም ወላጆችም ግንዛቤው አልነበራቸውም። በተለይ የአእምሮ ህመም እንደ ነውር በሚታይበት ሁኔታ ስለዚህ ጉዳይ እያነሱ መወያየት ከባድ ነው። ውፍረት ደግሞ በጣም ይጠላል። ስለዚህ በዚህ ችግር ዙሪያ መነጋገርን አዳጋች ያደርገዋል።
ግሎሪያ ራሷ ችግሩን እያነሳች መናገር ጀመረች። በኢንስታግራም ለሚከታተሏት 144,000 ተከታዮቿ ከአመጋገብ ጋር ስለተያያዘ የጤና ችግርና የራስን አካላዊ ገጽታ ስለማክበር በየጊዜው ጽሑፍ ታወጣለች። የማህበራዊ መገናኛ ቤተሰብ መደጋገፉን ቢኖር የወረሽኙ ጊዜ አስቸጋሪ እንደነበረ ግን ታስታውሳለች።
ከአመጋገብ ጋር የሚመጣው የጤና ችግር እየተባባሰ ነው። ይሄ ህመም ደግሞ ሰዎች ብቻቸውን ተገልለው ሲኖሩ ይመቸዋል። በኮቪድ ወቅት ደግሞ ሁሉም ለየብቻው ተገልሎ ነበር።
ግሎሪያ ሉካስ በህመሟ ጊዜ የህክምና እርዳታ ፍለጋ ወደ አንድ ውድ የሆነ የተመላላሽ ህክምና ተቋም ሄዳ ነበር።
እዚያ ሐኪም ቤት ለመታከም የቻልኩት የነጻ ትምህርት ዕድል ስላገኘው ብቻ ነበር። ብዙ ሰዎች፣ ጥቁሮችና ሌሎችም ማህበረሰቦች ወይም በአጠቃላይ ዝቅተኛ ገቢ ያላቸው ሰዎች ያለባቸውን ችግር አይረዱም። ህክምናው እጅግ በጣም ውድ ነው።
ሄረን ጄኒንግ ማቲስ በተለያዩ ማህበረሰቦች ውስጥ ያለውን ከአመጋገብ ጋር የተያያዘ የጤና ችግር ጥናት አካሂዳበታለች። እንዲህ ስትል ታስረዳለች።
በዚህ የሙያ መስክ የተሰማሩ ሰዎች አብዛኞቹ ነጭ ሴቶች ናቸው። በአመጋገብ ምክንያት ለሚከሰቱ ህመሞች የሚጋለጡ ነጮች ያልሆኑ ግለሰቦች ደግሞ ከዚያ ማህበረሰብ ጋር መቀላቀሉ ላይመቻቸው ይችላል።
በአሁኑ ጊዜ ትሬ ብራውን ኑሮዋን ለማስተካከል እየተጣጣረች ነው። አያቷን ከሁለት ወራት በኋላ ለመጀመሪያ ጊዜ ስልክ ደውላ አነጋገረቻቸው።
በስንት ጊዜ ድምጿን ሰማው። ሃሌሉያ ኢየሱስ ተመስገን።
ትሬ በቅርቡ በአንድ ግብረ ሰናይ ተቋም እርዳታ ህክምና እንደምታገኝ ተስፋ እያደረገች ነው።
ከቤተሰቤ ጋር አንድ ላይ ተቀምጬ መብላት እፈልጋለሁ። ለመጨረሻ ጊዜ ከቤተሰቤ ጋር ቁጭ ብዬ የበላሁት መቼ እንደሆን ታውቂያለሽ? በ2009 ከ15 ዓመት በፊት ነው። አብሬያቸው መብላት እፈልጋለሁ። ይሄ ህመም እያለብኝ ደግሞ እሱን ማድረግ አልችልም። የሐኪም እርዳታ ማግኘት አለብኝ።
ትሬ ብራውን እሷና ለዚህ ዘገባ ያነጋገርናቸው ብዙዎች ሌሎች ሴቶች በአመጋገብ የተነሳ ለጤና እክል የተጋለጡ ማህበረሰቦች አባላትን ብቻችሁን አይደላችሁም የሚል መልእክት ለማስተላለፍ እንደሚፈልጉ ገልጻልናለች።
እንጅትና አመሰግናለሁ። ለምሽቱ የመጨረሻው ያደረግነው ቅንብር ነው። ፈጥኝ የማልፈው የጥንታዊ ብራና ዝግጅትና ስራዎች ፍላጎት በኢትዮጵያ እያንሰራራ ነው ይለናል። ነባሩን የብራና ዝግጅትና የብራና ላይ ስራዎች ለአዲሱ ትውልድ የማስተዋወቅ ቅርሱንም የማስቀጠል ዓላማ ያለው ንጹህ ምንጭ ለኢትዮጵያ በሚል ርዕስ በተካሄደ ውይይት አውደ ርዕይ ላይ ባለፈው ሳምንት በአዲስ አበባ ተካሂዷል። ኬኔዲ አባተ ተከታትሎታል።
በአዲስ አበባ ጊዮን ሆቴል ከሚያዝያ 4 እስከ 13 ቀን በተካሄደው የብራና ላይ ስራዎች አውደ ርዕይ ከብራና ቅጠሎችና ከጽህፈት መሳሪያዎች አዘገጃጀት አንስቶ የብራና መጽሐፍት፣ የብራና ላይ ቅዱሳት ስዕላትና ሌሎች የብራና ውጤቶች አዘገጃጀት ለጎብኚዎች እይታ ቀርቧል። ንጹህ ምንጭ ኢትዮጵያ በሚል ርዕስ በተዘጋጀው አውደር እይ ጥንታውያን የብራና መጽሐፍትና የተጻፉባቸው ፊደላት ነባርና ሕያው ኢትዮጵያዊ ቅርሶች እንደሆኑ ተመልክቷል። ሌጣውን ፍቆና አለስልሶ የብራና ቀጠልን ለጽህፈት ከመሰናዳት አንስቶ የመጽሐፍቱን የስነ ጽህፈትና የድጉሰት ጥበባት የሚያስቃኙ ሂደቶች በአውደርዩ ትዕይንቶች አይቀርበው ዝርዝር ገለጻ ተሰጥቶባቸዋል። የአውደርዩ አዘጋጅ የሆነው የሐመረ ብርሃን የብራና መጽሐፍት ስራ ድርጅት የህዝብ ግንኙነት ኃላፊ የሺመቤት ሲሳይ ስለ ዝግጅቱ ታስረዳለች።
እያሳየን ያለ ነው ብዙ የእደ ጥበብ ውጤቶች አሉ። በሐመረ ብርሃን ላይ የሚሰሩትን በአጠቃላይ ነው እያሳየን ያለ ነው። ግን የሚጀምረው ትዕይንታችን ፊደላቶች እንዴት መጡ፣ አባቶቻችን ከየት ወዴት ነው ፊደላትን ሲቀባበሏቸው የነበረው የሚሉትን ስለ ፊደላት የምናሳይበት ትዕይንት አለን። ከዛ ቆዳ ተፍቆ ብራና እንዴት ይሆናል፣ ብራና ከሆነ በኋላ ቀለማቶች እንዴት ይሰሩ ነበር የሚለው፣ ቀለማትና ብራና ከተዘጋጀ በኋላ ደግሞ ጽሁፎች እንዴት ይጻፋሉ፣ መጽሐፍቶች ካለቁ በኋላ ደግሞ ሽፋናቸው ወይም የድጎስ አስራት እንዴት ይሰራላቸዋል፣ ስዕል ላይ ስንሄድ ደግሞ ስዕላት እስከ አራተኛ ምቶ ስለተጻፋሉ፣ መጽሐፍቶች ካለቁ በኋላ ደግሞ ሽፋናቸው ወይም የድጎስ አስራት እንዴት ይሰራላቸዋል የሚለው፣ ስዕል ላይ ስንሄድ ደግሞ ስዕላት እስከ አራተኛ ምቶ ስለዘመን እስከ ሀያኛው ምቶ ስለዘመን ከየት ወዴት ደረሰ የሚለውን ነገር የሚያሳይ ትዕይንት አለን።
አውደ ርዕዩ የተዘጋጀው ለሁለተኛ ጊዜ ሲሆን ስለ ዓላማው የህዝብ ግንኙነት ኃላፊዋ እንዲት ገልጻለች።
ዓላማ አድርገን የተነሳ ነው ብራና የሚባለው ነገር ቀርቶ የነበረ ነገር ነው የሚመስለው ብዙ ሰው እና አሁንም እየተሰራ እንዳለ ለህብረተሰባችን ለማሳወቅ፣ እንዲሁም ደግሞ እኛ ኢትዮጵያውያን የነበረንን ጥበብ ትተን ወደ ውጭ ነው እየሄደን ያለ ነው እና ራሳችን ያለንን ጥበብ ብንጠቀም ከፍ ያለው ደረጃ ላይ እንደርሳለን የሚለውን ነገር በደንብ ግንዛቤ ሰዎች እንዲያገኙት በተለይ ህጻናት ላይ ብዙ ነገር እየሰራን የምንገኙ።
በርካታ ኢትዮጵያውያንና የውጭ ጎብኚዎች አውደ ርዕዩን በስፍራው ተገኝተው ጎብኝተዋል። ከሁለት አዳጊ ሴቶች ልጆቻቸው ጋር ሲጎበኙ ያገኘናቸው አቶ ሄኖክ አበበ አስተያየታቸውን ሰጥተውናል።
ዋናው ዓላማ የዚህ የመጣሁት የብራና አሰራሮችን ታሪኩንም ቅርሱንም አሰራሩንም ይሄ የእኛ ቅርስ ነውና ከበፊት ወደዚህ ለእኛ መጥቷል አሁን እየተዳከመ ስለሆነ ለልጆቼ ማሳየት ፈልጌ ነው። ቀጣይነት እንዲኖረው ለማድረግ እንግዲህ ፍላጎት ካላቸው ደግሞ አሳይተን እንዲማሩበትም ትምህርት ቤትም አለው ዝግጅት ከዚህ እንትን ለሁለት ወር የሚሰጥ ትምህርት አለ። ፍላጎት የሚያሳዩ ከሆነ ወደዛም እንዲገቡ ሀሳብ አለ።
የስምንት ዓመቷ ህፃን ሀሴት ሄኖክ ከጉብኝቷ በኋላ ስለ ብራና ስራ ፍላጎት እንዳደረባት ትናገራለች።
ስለምን ምን ተመረሻለሁ? ለምሳሌ
ቀይ ቀለምን የምናዘጋጀው ከቀይ አፈር፣ ከእንጆሪ ፍሬ፣ ከተለያዩ ቀይ አበቦች፣ ከቀይ ድንጋይ ማዘጋጀት እንችላለን። ጥቁር ደግሞ ከኩራስ ጭስ፣ ከቅጠሎችን በማቃጠል ጥቁር ቀለም እናዘጋጅ።
ለብራና ጽሁፍ የሚሆኑትን ማለት ነው።
ለዛ በሞክረ ረች
ሐመረ ብርሃን የብራና መጽሐፍት ስራ ድርጅት የቀደምት ኢትዮጵያውያንን የብራና ስራዎች ለማስቀጠል ከአምስት ዓመት በፊት በአምስት ወጣቶች የተመሰረተ ነው። መስራች ወጣቶቹ ቁጭት ያነሳሳቸው መሆናቸውን የምታስረዳው የህዝብ ግንኙነት ኃላፊዋ የሺመቤት ከአውደ ርዕይ ዝግጅት ባለፈ ቅርሱን ለማስቀጠል ትምህርትም እየሰጠ እንደሚገኝ ተናግራለች።
አውደ ርዕዮች ብቻ ማዘጋጀት ጥቅም ላይኖረው ይችላል። ማስተማር የሚባል ነገር አለ። አሁን በሐመረ ብርሃን ምንድን ነው እያደረግን ያለ ነው? ያለችን ቦታ በጣም ጠባብ ስለሆነች ለስራም ለትምህርትም ለብዙ ነገር ስለምንጠቀማት ቦታ እስክናገኝ ድረስ የተወሰኑትን ትምህርቶች እንደ እቅድ ብቻ አስቀምጠን ጥንታዊ አሳሳል ዘይቤ ላይ ግን እስከ ሶስተኛ ዙር አሁን ያስመረቅን እንገኛለን። ስለዚህ ሐመረ ብርሃን ላይ የብራና ስራ ብቻ ሳይሆን እውቀትን ማስጨበጥ ትውልዱ መቀጠል አለበት የሚል ዓላማ ስላለ በዚህ እየቀጠልን ያለ ነው። እንግዲህ የአቅማችንን እየሰራ እንገኛለን።
ድርጅቱ እስካሁን ከ200 በላይ የብራና መጽሐፍትን፣ በርካታ ቅዱሳት ስዕላትንና ሌሎች የብራና ውጤቶችን አዘጋጅቶ ለጥቅም ማዋሉንም ወጣት የሺመቤት አብራርታለች። የብራና መዛግብት ቀደምት ኢትዮጵያውያን ልዩ ልዩ ሃይማኖታዊ፣ ታሪካዊ፣ ማህበራዊና ባህላዊ ቅርሶችን ለትውልድ ያሸጋገሩበት የጥበብ ውጤት መሆኑን የምትገልጸው የሺመቤት ትውልዱ ጥበቡንና ቅርሱን የማስቀጠል ኃላፊነት እንዳለበት ታመለክታለች።
ፋብሪካ ባልነበረበት ጊዜ ቀድመው ፋብሪካን የተለያዩ አደጉ የምንላቸው ሀገራቶችን ቀድመው የተሻገሩ አባቶች ነበሩ። የእነሱን ጥበብ ማስቀረት ለምን አስፈለገ? ቴክኖሎጂ መግባት ያለበትንም እያስገባን ደግሞ የድሮውን ነገር ባንጥለው ምክንያቱም የሚጠቅመን እሱ ስለሆነ የኛን ነገር ከጣልን ግን የትም መድረስ አንችልም። የሰው እየተቀበልን ነው ሁሉ ጊዜ የምንኖረው በጥገኝነት። ራሳችንን ደግሞ ለመቻል የራሳችንን ነገር ይዘን መነሳት አለብን። ብራና ቅርስ ነው እያልን ከምናወራ ለምንድን ነው አሁን ማንሰራበት? ሰርተን ለምንድን ነው ለሌሎቹ የውጮቹ ለእኛ እንደሚሰጡ ለእነሱ ማንሰጣቸው? ብዙ መድኃኒቶች አሁን በብራና ላይ ተጽፈው አሉ አይደለ? እነዛን ነገሮች እኛ እያመጣን ብንሰራባቸው ምንድን ነው ችግሩ? ከእነሱ ሰርተው ታምጥተውት እንደ አዲስ በብዙ ገንዘብ ተቀብለን ከምንሰራ እኛ ሰርተን ደግሞ ብንሰጣቸው ምንድን ነው ችግሩ? ይሄ ስንፍና የሚለውን ነገር ከራሳችን አውጥተን የአባቶቻችንን ጥበብ ማሳደግ እንደምንችል ሁሉም ሰው ይሄንን አምኖበት የራሱን ነገር ከፍ ማድረግ እንዲለምድ ነው። ይሄንን መልእክት ነው ማስተላለፍ።
በአውደ ርዕዩ ላይ ከብራና ስራዎች በተጨማሪ የመስቀል ቅርጾችን ጨምሮ ሌሎች ኢትዮጵያዊ የጥበብ እድ ውጤቶችም ለእይታ ቀርበዋል። ጎብኚዎችም ክህሎቱን ለመቅሰም በጥበባቱ ክወና ሲሳተፉ ተመልክተናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን በብራና ስራዎች ላይ ላተኮረው ቅንብሮ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን በእኛም በኩል ለምሽቱ ያዝነውን በዚሁ ማጠናቀቃችን ነው። ነገ ምሽት ላይ እንመለሳለን። ያስተናገድኳቸው አሉላ ከበደ ከኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ደህና እደሩ።